ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ ባጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ቅዳሜ ሰኔ 18 2014 ዓመተ ምህረት ምሽት ዝግጅታችን ጀመረ።
ማስታወቂያውን በ13 በእነሱ 13 እስከሚገልጽበት ድረስ ሰራተኛው ምንም የሚያውቀው ኢንፎርሜሽን የለውም።
የተለጠፈው ነገር በጅምላ መሆኑ አካሄድ አይመስለኝም።
ኢትዮጵያ አሜሪካ ለአፍሪካ ሀገሮች ከሰጠችው ከቀረጥ ነጻ ተጠቃሚነት እድል ከአጎዋ የምታገኘው ድጋፍ በመቋረጡ ከስራ የተቀነሱ ሰራተኞችን ድምጽ ነው የሰማችሁት። ሙሉ ዝግጅት በምሽቱ ይቀርባል። በዚህ ሳምንት ታስቦ የዋለውን የዓለም የስደተኞች ቀን ምክንያት በማድረግ ስደትና መፈናቀልን የተመለከቱ ቅንብሮች ስናቀርብላችሁ ቆይተናል። ዛሬም በርከት ያሉ ዝግጅቶችን አሰናድተናል። ሰላም ጤና ይስጥልን፣ እንደምን አምሽታችኋል የተከበራችሁ አድማጮች። የምሽቱ ዋና አዘጋጅ ጽዮን ግርማ ስትሆን የማስተናግዳችሁ ቆንጂት ታዬ ነኝ። የዓለም ዜናው ይቀድማል። አብራችሁን እንድታመሹ በአክብሮት እንጋብዛለን።
እናስጥልኝ እንደምናመሻችሁ፣ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በአፍሪካ በህዝቧ ቁጥር ከፍተኛነት በሁለተኛ ላይ በምትገኘው ኢትዮጵያ በተቀሰቀሰ በማንነት ላይ የተነጣጠረ ጥቃት በመቶዎች የሚቆጠሩ የአማራ ተወላጆች በአንድ መንደርና አካባቢው ጭፍጨፋ ተፈጽሞባቸዋል ያለው የአሶሺየትድ ፕሬስ ዘገባ የኢትዮጵያ ፌዴራል መንግስት ለምን ዜጎችን ከዚህን መሰል ዘውግ ተኮር ግጭቶች መከላከል ተሳነው ሲሉ ግራ እንደተጋቡ ነው አለ። በዩናይት ስቴትስ የሚገኘው የአማራ ማህበር በጥቃቶቹ 503 ንጹሐን ዜጎች መገደላቸውንና አሁንም አስከሬኖች እየተገኙ መሆናቸውን መናገሩን አመልክቷል። ከጥቃቱ የተረፉ ሰዎች የአካባቢውን ባለስልጣናት ካስጠነቀቁም በኋላ ደም እንደ ጎርፍ መፍሰሱ ግን አልቀረም ሲሉ ለአሶሺየትድ ፕሬስ መግለጻቸውን ጠቁመዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ያሳለፈውን ለ50 ዓመታት ያህል ሲሰራበት የነበረውን ጽንስን የማቋረጥ ህገ መንግስታዊ መብት የቀለበሰ ውሳኔ በመቃወም በርካታ ሰዎች ትላንት አርብ በተለያዩ የዩናይትድ ስቴትስ ከተሞች አደባባይ ወጥተዋል። የጠቅላይ ፍርድ ቤቱ ውሳኔ በመጀመሪያው የእርግዝና ደረጃ ላይ የሚገኙ ሴቶች ጽንስ የማስወረድ መብት እንዳላቸው የሚያረጋግጠውንና የሮና የዌድ ጉዳይ በሚል መጠሪያ የሚታወቀውን እንደ አውሮፓውያን የዘመን አቆጣጠር በ1973 ዓ.ም የተደረሰ ውሳኔ በመቀልበስ ግዛቶች በመሰላቸው መንገድ እንዲወስኑ የሚፈቅድ ነው። የችሎቱን ውሳኔ ተከትሎም ከፍተኛ ቁጥር ያላቸው ሰዎች በኒውዮርክ፣ በአትላንታ፣ በዲትሮይት፣ በሎስ አንጀለስ እና እንዲሁም በሌሎች በርካታ ከተሞች ለተቃውሞ አደባባይ ወጥተዋል። በአይዋ ክፍለ ግዛት ሴዳር ራፒድስ አንድ ሰው በተቃውሞ ሰልፍ ወቅት በጭነት መኪና ተገጭቷል። ሆኖም የደረሰበት ጉዳት ቀላል መሆኑን ፖሊስ አመልክቷል። በኒውዮርክ በመቶዎች የተቆጠሩ ተቃዋሚዎች የሮ ጉዳይ ተቀለበሰ፣ የማይሆን ነገር፣ እናም የጽንስ መቋረጥ መብትን ለማስከበር ተነሱ ሲሉ የተቃውሞ ድምፆችን አሰምተዋል። በዋሽንግተን ዲሲም ችሎቱ ትላንት አርብ ውሳኔውን ይፋ ካደረገ በኋላ የጽንስ ማቋረጥ መብት ደጋፊዎችም ተቃዋሚዎችም በተመሳሳይ ከጠቅላይ ፍርድ ቤቱ ህንፃ ውጪ በብዛት ተሰብስበው ታይተዋል። ዛሬና ነገ በሚካሄዱት ተመሳሳይ ሰልፎችም አደባባይ ወጥቶ ድምፁን የሚያሰማው ህዝብ ቁጥር በብዛት ይጨምራል ተብሎ ይጠበቃል። በዩናይት ስቴትስ ምክር ቤት የቀደመውን የ1973ን ውሳኔ ከሚደግፈው የዲሞክራት ፓርቲ ወገን የሆኑ ህግ አውጪዎች ያሉበት ቡድን ከምክር ቤቱ ደጃፍ የጽንስ ማቋረጥ መብት መቀልበሱን ለመቃወም የወጣውን ህዝብ አነጋግሯል። በስፍራው ከተገኙት የምክር ቤት አባላት አንዷ የሆኑት ብርቱ ተራማጅ ሀሳቦችን በማቀንቀን የሚታወቁት አሌክዛንድሪያ ኦካዚዮ ኮርቴዝ ጎዳናውን አጥልቅልቁት የሚለውን የመፈክር ድምፅ አሰምተዋል። የጽንስ መቋረጥ መብት ተቃዋሚዎች በበኩላቸው የችሎቱን ብይን ተከትሎ ደስታቸውን በዳንስ በሙዚቃና ሮ ደህና ሁን የሚል መፈክር ሲያሰሙ ውለዋል። በተያያዘ ዜና የዋሽንግተን ዲሲዋ ከንቲባ ሙሪየል ባውዘር ህዝቡ የአገሪቱ የመጀመሪያ ህግ የሚባለውን ያለማንም ጣልቃ ገብነት የንግግር ነጻነት መብቱን ተጠቅሞ በሰላማዊ መንገድ አደባባይ ወጥቶ ሀሳቡን መግለጽ ይችል ዘንድ የከተማይቱ ፖሊስ አዛዥ ከፌዴራል ባለስልጣናት ጋር እየሰሩ መሆናቸውን ተናግረዋል። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደንም በትላንትናው ዕለት አሜሪካውያን የጠቅላይ ፍርድ ቤቱን ውሳኔ አስመልክቶ አደባባይ ወጥተው የሚያደርጉት የተቃውሞ ሰልፍ ሰላማዊ ሆኖ እንዲዘልቅ ሲሉ አሳስበዋል። ይበንድ እንዳለ የጠቅላይ ፍርድ ቤት ውሳኔ ቢያንስ በ13 ዩናይትድ ስቴትስ ግዛቶች ያሉ የጸረ ጽንስ ማስወረድ ህጎችን ስራ ላይ እንዲውሉ ያንቀሳቅሳቸዋል ተብሏል። ጽንስ የማስወረድን መብት የሚያግድ ወይም እንዲያበቃ የሚያደርጉ ህጎች ያሏቸው 13ቱ ግዛቶች አርካንሳስ፣ አይዳሆ፣ ኬንታኪ፣ ሉዊዚያና፣ ሚሲሲፒ፣ ሚዙሪ፣ ሰሜን ዳኮታ፣ ኦክላሆማ፣ ደቡብ ዳኮታ፣ ቴኔሲ፣ ቴክሳስ፣ ዩታና ዋዮሚንግ ናቸው። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ጣቢያ የሚተላለፈውን ስርጭት ነው። የሶማሊያ ፓርላማ አዲሱን የጠቅላይ ሚኒስትር ሐምዛ አብዲ ባሬን ሹመት አጸደቀ። ዛሬ ሞቃዲሾ ውስጥ በተካሄደው ስብሰባ ላይ የተገኙት ከ200 በላይ የፓርላማ አባላት ራሳቸው የህዝብ ተወካዮች ሸንጎ አባል የሆኑትን ባሬን በሙሉ ድምጽ ነው የደገፉት። ከፓርላማ ውሳኔ በኋላ ባሬ በተለይ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ሶማሊያን የገጠሟት ፈተናዎች ላይ በብቃት መስራት የሚያስችል መንግስት እንደሚያቋቁሙ ተናግረዋል። ባሬ አክለውም ቅድሚያ የሚሰጣቸውን እንደ ጸጥታ፣ ድርቁን ለመቋቋም የሚያስፈልግ ስራ፣ እርቅና ልማት ማራመድ የመሳሰሉ ቁልፍ ስራዎች በብቃት የሚሰራ መንግስት አቋቁማለሁ ነው ያሉት። በኖርዌይ ከአሸባሪነት ጋር የተያያዘ ሳይሆን አይቀርም በተባለ ጥቃት የተጠረጠረ አንድ ሰው ተኩስ ከፍቶ 2 ሰዎችን ሲገድል ሌሎች 14 ማቁሰሉ ተዘገበ። ዋና ከተማይቱ ኦስሎ ላይ ለሊቱን የተፈጸመው ይህ ጥቃት ከሽብርተኝነት ጋር የተያያዘ መሆን ያለመሆኑን ለማረጋገጥ በማጣራት ላይ መሆኑን የኖርዌይ ፖሊስ አስታውቋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
የዓለም ዜናውን አደመጥን። ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ፕሮግራማችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በፌስቡክ ገጻችንም @voaamharic ላይ በቀጥታ ልታደምጡ ትችላላችሁ። አብራችሁን ቆዩ።
ያለው ግምት ምንድን ነው? ከአንድ አመት በኋላ በርከት ያሉት የምዕራባውያን ሀገሮች ኢኮኖሚ ወደ ሪሴሽን ውስጥ እንደሚገባ ይገመታል። እና ኢኮኖሚ ሪሴሽን ውስጥ ከገባ በአሜሪካ፣ በካናዳ፣ በጀርመኒ የስራ ፈቱ ቁጥር ከጨመረ እነዚህ መንግስታት ለስደተኛ ሊያደርጉት የሚችሉት አስተዋጽኦ በዛው መጠን ይቀንሳል ማለት ነው።
የሚገርመው ደግሞ እነዚህን ስደተኞችም ሆነ ተፈናቃዮች ይዘው የሚገኙት 85% ገቢያቸው አነስተኛና መካከለኛ የሆኑ ሀገሮች ናቸው። ከዛ ውስጥ ደግሞ ዋና ዋና ሀገሮች ለምሳሌ ፓኪስታን ከአፍጋኒስታንና በዛ ዙሪያ በኩል ያሉትን ትቀበላለች። ኮሎምቢያ በመካከለኛ አሜሪካ ውስጥ ያለውን፣ ቱርክ ደግሞ ከመካከለኛው ምስራቅ ያሉትን፣ ከአፍሪካ ደግሞ ዩጋንዳና ከዛ ቀጥሎ ኢትዮጵያ።
በካናዳ ዳውሰን ኮሌጅ የምጣኔ ሀብት ትምህርት ፕሮፌሰርና የትምህርት ክፍሉ ሊቀመንበር የሆኑትን ዶክተር ወርቁ አበራንና ዋና መቀመጫውን እዚያው ካናዳ ያደረገውን ቺልድረን ቢሊቭ የተባለ ለሕፃናት ደህንነት የቆመ ድርጅት የዓለም አቀፍ ፕሮግራም ዲሬክተሩን ዶክተር ፈለቀ ታደለን ድምፅ ነው የሰማችሁት። በሳምንቱ መጀመሪያ የታሰበውን የስደተኞች ቀንን መነሻ በማድረግ የስደተኞችና የተፈናቃዮች እጣ በአዲሱ ዓለም በሚል ለተጀመረው ውይይት ቆየት ብለው ይመለሳሉ። ለምሽቱ ወደ ተሰናዳው ቀዳሚ ርዕስ ስናልፍ ኢትዮጵያ አሜሪካ ለአፍሪካ ሀገሮች ከሰጠችው ከቀረጥ ነጻ ተጠቃሚነት እድል ከአጎዋ የምታገኘው ድጋፍ ከወራት በፊት በመቋረጡ በሐዋሳ ኢንዱስትሪ ፓርክ በጨርቃጨርቅ ዘርፍ የተሰማራው ቤስት ኢንተርናሽናል የተባለው ኩባንያ ከ3000 በላይ ሰራተኞችን እንደሚቀንስ ለተለያዩ ተቋማት በላከው ደብዳቤ አስታውቋል። እንደሚቀነሱ ከተነገራቸው ውስጥ አስተያየታቸውን ለአሜሪካ ድምጽ የሰጡ ሰራተኞች ኩባንያው ከሕግ አግባብ ውጪ ካሳቸውን ሳይከፍል ሊያሰናብታቸው እንደሆነ ገልጸው ቅሬታቸውን አሰምተዋል። የኢትዮጵያ የሰራተኞች ማህበር ኮንፌዴሬሽን የሐዋሳ ቅርንጫፍ በበኩሉ የሰራተኞችን መብትና ጥቅም ለማስከበር እየተደራደረ መሆኑን አስታውቋል። ሰሞኑን በአዲስ አበባ ከአሜሪካ ኤምባሲ ጉዳይ ፈጻሚ ከአምባሳደር ትሬሲ ጄኮብሰን ጋር የተወያዩት የውጭ ጉዳይ ሚኒስትር ደኤታ አምባሳደር ተስፋዬ ይልማ ኢትዮጵያ ከአሜሪካ የምታገኘው ከቀረጥ ነጻ ድጋፍ መቋረጡ ያስከተለውን አሉታዊ ተጽዕኖ ገልጸውላቸው እንደገና እንደሚያጠኑት አምባሳደሯ ገልጸውላቸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
በስት ኢንተርናሽናል ጭርቃጭርቅ ሐላፍነቱ የተወሰነ የግል ኩባንያ እንደ አውሮፓ የቀን አቆጣጠር እስከ ናሴ መጨረሻ በሁለት ዙር 3000 ሰራተኞችን እንደሚቀንስ ይመለከታቸዋል ላላቸው ከአምስት በላይ ለሚሆኑ ለክልልና ለፌደራል ተቋማት በደብዳቤ አስታውቋል። ላለፉት 4 ዓመት ከ6 ወራት በኩባንያው መስራቷን የተናገረችው ኤልሳቤት አየለ ሌሎች በፓርኩ የሚሰሩ ድርጅቶች ከዚህ በፊትም ሰራተኞችን መቀነሳቸውን ብናውቅም ኩባንያው ትርፋማና ብዙ ሰራተኞችን በመቅጠር እንዲሁም ምርቶችን ወደ ውጭ ሀገር በመላክ ተሸላሚ በመሆኑ ይህ ይመጣል ብለን አልጠበቅንም ነበር ያላሰብነው ነገር ተፈጥሯል ብላለች።
አሁን ባለበት ደረጃ ቤስት ያለው 4500 ሰራተኛ ነው። ይሄ 4500 ሰራተኛ የሥራ ተስፋ ላይ ብሎ እየሰራ የነበረ ሰራተኛ ነው። ማስታወቂያውን በነሱ 13 እስከሚገልጽበት ድረስ ሰራተኛው ምንም የሚያቆም ኢንፎርሜሽን የለው። ሰራተኛ መቀነስ ፈልጋለሁ 2300 ሰራተኞችን በመጀመሪያ ዙር ቀንሳለሁ ስማቹም እነዚህ ነው ብሎ የምከፍላችሁ ህጋዊውን መሰረት ባደረገ መንገድ ለሰራተኞች ከፍላለሁ ሚለውን ማስተዋቂያ ለጠፈ አናውንስም አደረገ በድምጽ።
ሌላ አስተያየት ተሰጠን። የኩባንያው ሰራተኛ ዮናስ ኃይሉ ሰራተኞችን ለመቀነስ ድርጅቱ የወሰደው የሰራተኞችን መፍት የጣሰ ነው ሲል ተቃውሞውን ገልጿል።
አካሄዱ እዛ ጋር የተለጠፈው ስም ሊስት እና የተለጠፈላችሁ የሰራተኛ ይሄን ያክል ይሰጣችኋል የሚባለው እንደ ህገ መንግስቱ የተለጠፈው ነገር በጅምላ መሆኑ አካሄድ አይመስለኝም። ህጉም የሚለው ኖቲስ ፔሪድ ለሰራተኛው የሚሰጠው ኖቲስ ፔፐሩ ከእጁ ላይ ደርሶ 2 ወር ከተሰጠበት ቀን ጀምሮ ነው የሚቆጠረው። ነገር ግን እነሱ ምንድነው ያደረጉት በጅምላ ነው የለጠፉት።
ይህንን በተመለከተ የአሜሪካ ድምጽ ምላሽ እንዲሰጡ በተደጋጋሚ ጊዜ ለኩባንያው ስራ አስኪያጅ ስልክ ቢደውልም ምላሽ ለመስጠት ፍቃደኛ ለመሆናቸውን ገልጿል። ይሁን እንጂ በእሳቸው ስም ተፈርመው ለተለያዩ አካላት የተላከ ደብዳቤ ኩባንያው ሰራተኞችን የቀነሰው አሜሪካ ለአፍሪካ ሀገራት የሰጠችው ከቀረጥ ነጻ ተጠቃሚዎች እድል በመቋረጡና ኢትዮጵያ ውስጥ ጥሬ ዕቃ ውድ በመሆኑ ከቀረጥ ነጻ ምርት ከሚያቀርቡ ሌሎች ሀገራት ጋር መወዳደር ባለመቻሉ እንደሆነ አብራርቷል። የኢትዮጵያ የሰራተኞች ማህበር ኮንፌዴሬሽን የሐዋሳ ቅርንጫፍ ኃላፊ አቶ ጫንያለው አወቀ በበኩላቸው ኩባንያው ደብዳቤ ከላከላቸው ተቋማት ውስጥ አንዱ መሆኑን ገልጠው ማህበራቸው የሰራተኞችን መብትና ጥቅም ለማስከበር የተደራደረ እንደሆነም ለአሜሪካ ድምጽ ተናግሯል።
መሰረታዊ ጉዳዮች 1156 ላይ በዚህ በቅነሳ ምክንያት ለሚሰናበቱ ሰራተኞች ህግ የሚፈጥረውን ነገር በአጠቃላይ እና እንከፍላለን የሚል ስምምነት ላይ ተደርሷል። በተጨማሪም ደግሞ ከዛ በተጨማሪ መደረግ እንዳለባቸው አንዳንድ ነገሮች ላይ ተስማምተናል። እነዛ ስምምነቶች ግን መቋጫ አላገኙም።
በአዲስ አበባ የአሜሪካ ኤምባሲ ጉዳይ ፈጻሚ ከአምባሳደር ትሬሲ ጃኮብሰን ጋር የተወያዩት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ተስፋዬ ይልማ ኢትዮጵያ አሜሪካ ለአፍሪካ ሀገራት ከሰጠችው ከቀረጥ ነጻ ተጠቃሚነት እድል መቀነሷ ያስከተለውን አሉታዊ ተጽዕኖ ገልጸውላቸዋል። ኢትዮጵያ በአገሪቱ ያለውን ግጭት ለማስቆም ያሳየችው አቋም አገራቸው ለአፍሪካ ሀገራት የምትሰጠውን የቀረጥ ነጻ ድጋፍ እንደገና ለማጤን አሳማኝ እርምጃ መሆኑን አምባሳደሩ አስታውቀዋል። ከሐዋሳ ኢንዱስትሪ ፓርክ ሰራተኞችን በመቀነስ በስት ኢንተርናሽናል የመጀመሪያው ኩባንያ ባይሆንም ፒቪኤች እንዲሁም ኤፒክ ከ1200 በላይ ሰራተኞችን መቀነሳቸው ይታወሳል። በአመት 1 ቢሊዮን ዶላር የውጭ ምንዛሪ ያመጣል ተብሎ ከአመታት በፊት የተገነባው የሐዋሳ ኢንዱስትሪ ፓርክ እንደ አውሮፓ የቀን አቆጣጠር በ2017 ዓመተ ምህረት ነበር ስራ የጀመረው። በፓርኩ 19 የተለያዩ ዓለም አቀፍ አምራቾች እየሰሩ ሲሆን 35000 ሰራተኞችን እያሰራ እንደነበር ይታወቃል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
የቅዳሜ ምሽት ፕሮግራማችንን ስንቀጥል ድጋፍ የሚያስፈልጋቸው ከስደት ተመላሾች በቀጣዩ ዘገባ የምንመለከተው ይሆናል። መንግስት ከመካከለኛው ምስራቅ የመለሳቸው ዜጎች አሁንም ድጋፍ ስላላገኘን ኑሯችን በስጋት ውስጥ ነው ሲሉ የስደት ተመላሾች ለቪኦኤ ተናግረዋል። በኦሮሚያ ክልል ያሉ በቅርቡ ከሳውዲ አረቢያ እንዲሁም ከሌሎች መካከለኛው ምስራቅ ሀገሮች የተመለሱት ኢትዮጵያውያን ወደ ሀገር መመለሳቸው መልካም ሆኖ ሳለ ቀጣይ ድጋፍ አለመኖሩ ግን ለኢኮኖሚና ለማህበራዊ ቀውስ ዳርጎናል ብለዋል። የኦሮሚያ የሰራተኛና ማህበራዊ ጉዳይ የተመላሾችን ህይወት ወደ ቦታው ለመመለስ በጥረት ላይ መሆኑን ይገልጻል። ገልሞ ዳዊት ዝርዝሩን ይዟል።
ወጣት ደምብራኑ ከሊባኖስ ሀገር ነው ከአራት አመት ቆይታ በኋላ ወደ ሀገሯ የተመለሰችው።
ያው በደላላ ምናምን ሳይሆን በህጋዊ ነው የሄድኩት። አንድ 8 ወር ከሰራው በኋላ ከሴትዮዋ ጋር ብዙ መግባባት ምናምን ነገር አልቻልንም። ያው ደሞዝ ምናምን መከልከል ምናምን በቃ የሆነ ደሞዝ ወር ሲደርስ ልክ በቃ ደሞዝ ይደርሷል ምናምን ስላት ቆይ ተረጋጊ ቆይ ሰጥሻለሁ ምናምን ነው እንጂ ሌላ እና እየተጠራቀመ ሄደ ብሩ እና በተሳሳ ደግሞ እኔ ፈራሁኝ በጣም። ከዛ ለጓደኞቼም ምናምን አማከርኳቸው በጣም በቃ ሴትዮዋ በጣም ስራ እሰራለሁ ግን በቃ እዚህ ጋር እየሰራክ ደግሞ ብር ማግኘት ግዴታ ነው እና ብር ሳለ እንደዚህ እያደረገችን ብር ምናምን አሰጠኝም ስላቸው በቃ ለምን አጠፊ ምናምን ነገር ነው ያለኝ ጓደኞቼ ማለት ነው። እኔ ደግሞ በጣም መጥፋት በጣም ነው ያው ከምሰማውም አንጻር በጣም ነው መፈራው።
ኤደን በህጋዊ መንገድ ከሄደችበት ቤት መጥፋት ቢያስፈራትም ክፍያ ያገኘች ስላልነበረ ወስና መውጣቷን ታብራራለች።
ሳካውም አምስተኛ ወር ስጨምር $200 ነበር የሚከፍሉ እና 1000 ሊሆን እና ብር ሲበዛ ደግሞ እነሱ አይወዱ ብር ብዙ ብር መስጠት አይወዱ ትንሽ ብር መስጠት የሚወዱት። ከዛ ያንን ሳስብ በቃ መጥፋት አለብኝ ምናምን ብዬ በቃ ወጣሁኝ ማለት ነው። ከዛ ቤት ወጣሁ። ከዛ በኋላ ያለው ህይወትም እንደውም በቃ ብዙ አልተመቸኝም። ከዛ ለአመት ያህል ስራ አልነበረኝም ግን የሆኑ ነበሩ ጓደኞቼ ምናምን እንዲበሰው በሰው ማቃቸው እነሱ አስጠግተውኝ እነሱ ጋር ትንሽ ጊዜ ተቀመጥኩ። ከዛ በኋላ የሆነ ስራ አገኘው ምናምን ከዛ መስራት ጀመርኩኝ። ከዛ በስተመጨረሻ ላይ ወደ 3 አመት ምናምን አካባቢ ሲሆን ለፖሊስ እጄን ሰጥቼ ብር ከፍዬ ምናምን እዛ ወደ ሀገር የመጣው ማለት ነው።
ገመነ የሚደክሶ ከሳውዲ አረቢያ ነበር ወደ ሀገሯ በቅርብ ጊዜ ተመለሰችው።
ጋር ሀረርጌ ፈከይሳን ኬሳን ቀጣሙ ሬዴነ
በሀረርጌ በኩል በህገ ወጥ መንገድ አቋርጠን ነበር የሄድ ነው። ስሄድ ትንሽ ልጅ ነበርኩ። ስለ ስደት ግንዛቤም አልነበረኝም። ያው ከሀገሬ ያስኮበለለኝ ችግር ነው። እዛ ስደርስ ስራ የሚያስዝ ደላላ ነበረ። ደላላው ያስቀጠረኝ ቤት 2 አመት ነበር የሰራሁት። በሰራሁባቸው 2 አመታት ምንም ክፍያ አልተከፈለኝም። ከዛ እድሜን ከዚህ ከምጨርስ ብዬ ጠፍቼ ስወጣ በፖሊስ ተያዝኩ። ለአራት ወራትም ከእስር ቆይቼ ወደ ሀገር ቤት ተመለስኩ።
ወጣት ገመኔ በሳውዲ እስር ቤት የነበረውን ሁኔታ እንዲህ ታስታውሳለች።
ባኪ ገጭስቱ ኬሲፍ ጠበሜ ዳብቸ ከንኬቲ ሞጎሌ ከንኬ አችቲ ሲሆለታ
መኝታ ስለሌለ ለረዥም ጊዜ በመቆም እግራችን ይዝል ነበር። ምግብ ደግሞ እዚህ ሀገራችን ለውሻ ራሱ እንዲህ አይሰጥም። እዛ እስር ቤት ውስጥ የሚወልድ አለ፣ የሚሞትም አለ። የሆነ ቀልብ ትተነፍስ ትመት አለ። በጣም አሰቃቂ ሁኔታ ውስጥ ነው የነበር ነው
ሚነማዱ የገቲንቃ
ኤደንና ጓደኞቿ ከነበሩበት የስደት ህይወት ተታድገው ወደ አገር ቢመለሱም አገራችን ደርሰን የምገባንን ድጋፍ አላገኘንም ይላሉ።
ከተመለስኩኝ በኋላ ቃሊቲ ተቀምጠናል 20 ቀን ያው ይሄ መንግስት ነው ምናምን ብለው 3000 ብር ያው መሳምና ምናምን ሻምፖዎች እና እንደዛ ነገር አድርገውልናል። ወደዚህ ወደ ስንበታተም ማለት ነው። ከዛው ተረፈ በቃ ይሄን ያደረ ነገር እኛ ያስፈልገናል ግን ያው ምንም ነገር አላገኘንም። ያለው ነገር እንትን ያለው ነገር የለም።
ደገርሶ ያከኑ ወዱን በርባ ነገር አማሞ ገረሞቱን ማንስቴ ገራ እንትኒ ከናቲንስ ተይችሁ ደንጂች ከናቲንስ
መንግስት አሊያም ይህ የስልጠና እድል እየሰጠን ያለው ድርጅት ሁኔታዎቹን እንዲያመቻችልን እንፈልጋለን። ተሰደን የስደት ህይወት አይተናል። ወደዚያ ህይወት የመመለስ ሐሳብ የለኝም። መንግስት አስቦልን እንዳመጣን መፍትሄ እንዲሰጠን እንፈልጋለን። በጣም አጣብቂን ውስጥ ነን። ተምረን የሆነ ቦታ አልደረስንም። እንስራ ብለን የምንሰራበት ነገር የለንም። እንዴት ነው የምንሆነው?
አጋር ኢትዮጵያ መንግስታዊ ያልሆነ የተራድኦ ተቋም ነው። ከተቋቋመ 17 ዓመት የሞላው ድርጅት በአማራ ክልል በአዲስ አበባና በኦሮሚያ ማዕከላትን ገንብቶ የስደት ተመላሾችን በተለያየ መንገድ በመደገፍ ላይ መሆኑን የድርጅቱ ስራ አስፈጻሚ ዶክተር አበራ አደባ ለቪኦኤ ተናግረዋል።
ለፈሳን በቆተኒ ከኑ ፍራጀል ቀበይ ኛተሳኒ ጓቲሳኒ ዋንፈተን
አንደኛ ማረፊያን ሰጣቸዋለን። ምግብ፣ ልብስ፣ የንጽህና ቁሳቁሶች፣ የስነ ልቦና ምክር እንደየበሽታው ሁኔታ ወደ ሆስፒታልም ወስደን እናከማቸዋለን። በተጨማሪም የቴክኒክና ሙያ ስልጠና በሶስት አይነት እንሰጣቸዋለን። ተደራጅተው ለመጡት ደግሞ የስራ ፈጠራ ክህሎትን እያስተማርነን።
አሁን እዚህ ዱካን ባለው የድርጅቱ የቴክኒክና ሙያ ግቢ በመንግስት የተመረጡት ከስደት ተመላሾች በጸጉር ሙያ እንዲሁም በምግብ አዘገጃጀት ስልጠና በመውሰድ ላይ ናቸው። ወጣት ኤልሳቤት አበራ ከሰልጣኞች ውስጥ አንዷ ነች።
ጸጉር የሰለጠን ያው እኔም ፍላጎቴ ነበረ። ሁለተኛ ከሀገር አልወጣም ብዬ ይህንን መስሎ አስቤ የመጣሁት መስሎ እዚ ሀገር ለሰርት ይኖራለ ብዬ ማለት ነው።
የአጋር ኢትዮጵያ ስራ አስፈጻሚ ዶክተር አበራ አደባ መንግስት ከስደት ተመላሾች ህይወትን ለመለወጥ አሁንም በትኩረት መስራት አለበት ካሉ በኋላ በዚህ ዙሪያ የሚሰሩትን ግብረሰናይ ድርጅቶችንም ማበረታታት እንዳለበትም አስገንዝበዋል። አቶ ጌታቸው ጉዲሳ የኦሮሚያ ሰራተኛና ማህበራዊ ጉዳይ ቢሮ ባልደረባ ናቸው። በቅርብ ጊዜ ብቻ ከሳውዲ ከ12000 በላይ ዜጎች ወደ ክልሉ መመለሳቸውን ገልጸዋል። አቶ ጌታቸው ከስደት ተመላሾቹ ላነሱት ጥያቄ ምላሽ ሲሰጡ
ነሞቶ ከነ ሰደርካ አነት ኒዋማኒ ወሊም መርያታ መኒት ማለከበር ባደኒ ፍረኮሚሳኒ ያደባ።
እነዚህ ሰዎች በወረዳ ደረጃ ፍላጎቶቻቸው ይሰራል። ቤተሰቦቻቸው ልጅ ይማርልኝ ካሉ ወደ ትምህርት ቢሮ እናመራቸዋለን። የጤና ችግር ያለባቸውን በነፃ እንዲታከሙ፣ የኢኮኖሚ ችግር ያለባቸውን ደግሞ ተደራጅተው ጉዳያቸው ወደ ስራ ፈጠራ ቢሮ ተልኳል።
ቢሮሙ ሆንዲሳ ጋር ቢወጀረ ጫራው ሙት ሪፈራል መካኒዝሚቱ ጅራ ሪፈር ቦት።
አቶ ጌታቸው ፍልሰተኞቹን የመመለሱ ስራ እየተካሄደ በመሆኑ አሁንም ተመላሾች ላነሱት ጥያቄ ሙሉ በሙሉ ምላሽ ለመስጠት ጊዜ ሊወስድ ይችላልም ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከዱከም ከተማ።
ቀጥሎ የሚቀርበው ቅንብርም በስደተኞች ጉዳይ ላይ የሚያተኩር ነው። በኢትዮጵያ ያሉ የኤርትራ ስደተኞች ከሰብአዊ እርዳታና ከሌሎች አገልግሎቶች ጋር በተያያዘ የሚደርስባቸው ችግር አሳሳቢ እንደሆነ የኢትዮጵያ የሰብአዊ መብቶች ኮሚሽን ገልጿል። በኮሚሽኑ የስደተኞችና የተፈናቃዮች መብቶች የስራ ክፍል ተጠባባቂ ዳይሬክተር የሆኑት እንጉዳይ መስቀሌ ከቪኦኤ ጋር ባደረጉት ቃለ መጠይቅ በትግራይ ክልል የነበሩት ካምፖች በጦርነቱ በመፍረሳቸው ከዚያ ተፈናቅለው አዲስ አበባ የገቡት ስደተኞች ሰብአዊ እርዳታ እያገኙ አይደሉም ብለዋል። የስደተኞችና ከስደት ተመላሾች አገልግሎት በበኩሉ ስደተኞቹ ሰብአዊ እርዳታ አገልግሎት የሚያገኙት በጎንደር ዳባት ወደሚገኘው መጠለያ ጣቢያ ሲሄዱ እንደሆነ ለኮሚሽኑ አስታውቋል። የሰብአዊ መብቶች ኮሚሽን የኢትዮጵያ መንግስትና የሚመለከታቸው ተቋማት የስደተኞቹን ችግር ለመፍታት ጥረት እንዲያደርጉ ጥሪ አቅርበዋል። ገብረ ሚካኤል ገብረ መድን ተከታዩን ዘገባ ልኮልናል።
በኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞችና የሀገር ውስጥ ተፈናቃዮች መብቶች የስራ ክፍል ተጠባባቂ ዳይሬክተር የሆኑት እንጉዳይ መስቀሌ ለቪኦኤ እንደተናገሩት ኮሚሽኑ የኤርትራ ስደተኞች አሉባቸው የሚላቸውን አንገብጋቢ የሰብአዊ መብት ጉዳዮችን በመለየት ለሚመለከታቸው አካላት አጋርቷል።
አንዱ የኛ ፋይንዲንግ እምነግርህ ያለው ዘሌተስቱ ኪ ኢሹስ ብሎ ካነሳቸው ጉዳዮች አንዱ ዘራይቱ ሲከስ አይለም ነው። ሌላኛው ዶክመንቴሽን ኤንድ ሬጅስትሬሽን የምልነው ቅድም። ሌላው የሁማኒቴሪያን ሰፖርት ኢንአድኩዌት መሆን መቀነስ፣ አንዳንድ ቦታዎች ላይ ደግሞ እጅግ በጣም አላርሚንግ ሁማን ራይት ሲቹዌሽን፣ በተለይ ደግሞ ለመብት ጥሰት ተጋላጭ የሆኑ የአካል ጉዳተኞች፣ አረጋውያን፣ ሴቶች፣ ህጻናት፣ ስደተኞች ያሉበት ሁኔታ እጅግ በጣም አሳሳቢ ነው የሚለውን በክትትል ስራችን ለይተን ሼር አድርገናል።
በትግራይ ይኖሩ የነበሩት ኤርትራውያን ስደተኞች ካምፖቹ በጦርነት ጉዳት ሲደርስባቸው ከዛ ሸሽተው ወደ አማራ ክልልና ወደ አዲስ አበባ መግባታቸውን የሚናገሩት ተጠባባቂ ዳይሬክተሯ ስደተኞቹ ቀደም ሲል በካምፖች ሲሰጣቸው የነበረው አገልግሎት መቋረጡን ለኮሚሽኑ እንዳመለከቱ ተናግረዋል።
አሁን ባሉበት ሁኔታ በቂ ድጋፍ እንደማያገኙ ወይም ደግሞ አንዳንዶች አንድ ጊዜ ወይም ሁለት ጊዜ አግኝተው ከዛ ድጋፉ መቋረጡን በተደጋጋሚ አንስተውልናል። እኛም እሱን ቅሬታ ኢንዲቪጁዋል ኮምፕሌንስ መሰረት አድርገን ሼር አድርገናል ጉዳዩን ለሚመለከተው አካል፣ በተለይ ደግሞ ለአራሬስ እና ቅድም እንዳልኩ ለዩኤን ኤጀንሲ በተደጋጋሚ ይህንን ጉዳይ በተለይ ትኩረት ሰጥተው እንዲሰሩበት መፍትሄ እንዲሰጡ እየወተወትን ነው።
ለዚህ ቅሬታ ከመንግስት የተሰጠው ምላሽ እዚህ ያሉት ስደተኞች የከተማ ስደተኛ መስፈርትን ስለማያሟሉ በጎንደር ዳባት ወዳለው መጠለያ ሲገቡ እርዳታ ያገኛሉ የሚል እንደሆነ ይገልጻሉ።
ባለን የሕግ ማዕቀፍም እነዚህ ሰዎች ሊስተናገዱ የሚችሉት በካምፕ ውስጥ ወይም ኢንካምፕመንት ሰርቪስ ነው። አሁን ይህንን ያክል ቁጥር ወደ ከካምፕ ውጭ ተጠቃሚ ውስጥ ልናስገባ አንችልም የሚል ከመንግስትም ከዩኤን ኤጀንሲ በኩል የሚነሱ ሀሳብ ምንድን ነው? እኚህ ሰዎች ድጋፍ ያገኛሉ። ግን ድጋፍ የሚያገኙት እዛ መሄድ አለባቸው።
ዳባት አካባቢ የተቋቋመው የመጠለያ ጣቢያ 15,000 የሚሆኑ ኤርትራውያን ስደተኞች እንደሚኖሩበትና አሁንም ወደዚሁ የሚገቡ ስደተኞች እንደሚኖሩ የስደተኞችና ከስደት ተመላሾች አገልግሎት የኮሚኒኬሽንና ዓለም አቀፍ ግንኙነት ዳይሬክተር በአካል ንጉሴ ለአሜሪካ ድምጽ ተናግረዋል።
እንደ አማራጭ በሰሜን ጎንደር ዳባት አካባቢ አለማዋጭ የሚባል የስደተኛ ጣቢያ ከተቋቋመ በኋላ በአሁኑ ሰዓት ከ15,000 በላይ ስደተኞች ወደዛ መጥተዋል። እንግዲህ ባለን መረጃ የሚቀሩት ምናልባትም ወደ 5,000 አካባቢ የሚሆኑ ናቸው። እነሱም በሂደት ወጥተው እዚህኛው ሴት ሊያደርጋሉ ምን እንጠብቃለን።
ከትግራይ ካምፖች ሸሽተው አዲስ አበባ የገቡት ስደተኞች ግን ወደ ዳባት ለመሄድ አመቺ ሁኔታ እንደሌለና የጸጥታ ስጋትም እንዳለባቸው ለኢትዮጵያ ሰብአዊ መብት ኮሚሽን መናገራቸውን እንጉዳይ መስቀሌ ይገልጻሉ።
ስደተኞቹ እዛ ለመመለስ ምቹ የሆነ ሁኔታ የለም። ስለዚህ በፊት ካምፕ ውስጥ የሚደረግልን አገልግሎት አሁን እዚህ ይሰጠል።
በዳባት ያለው ሁኔታ በሚመለከት ቪኦኤ በቅርቡ ያናገራት አንዲት ስደተኛ በመጠለያ ጣቢያው በቂ አገልግሎት እንደሌለ የጸጥታ ችግርም እንዳለ ገልጻ እዛው ያለው ስደተኛ ወደ ሶስተኛ ሀገር ውሰዱን ካልሆነ ግን ወደ ሀገራችን መልሱን የሚል ጥያቄ እያቀረበ እንደሆነ ተናግራለች።
ብዙ ግን ሀገር ነው ውሰዱና ይዝብን ምክንያቱም ስዘለ ሁሉ ሁነታት ሁሉ ነገር ናይቅሳነት ናይቅሉላው
መረጋጋት የለም። ሰው ለመናፈስ ወጣ ሲል በየመንገዱ ይደበደባል። ሞባይሉ ይቀማል። በዚህ ምክንያት ወደ ሶስተኛ ሀገር አሊያም ደግሞ ወደ ሀገራችን ውሰዱን የሚሉ አይጠፉም። እንዲያውም አብዛኛው ስደተኛ እንደዛ ነው እያለ ያለው አሁን ባለው ሁኔታና በረሃቡ ምክንያት እንደዛ ነው የሚለው ሰው ግን ሰሚ ያገኘ አይመስለኝም ነው ያለችው። ለስደተኞቹ በሚደረገው ሰብአዊ እርዳታ አቅርቦት ዙሪያ ከዓለም አቀፍ ተቋማት ጋርም ኮሚሽኑ ምክክር እንዳደረገ የገለጹት ተጠባባቂ ዳይሬክተሯ እነሱም የሀብት እጥረት እንዳለባቸው ይናገራሉ ይላሉ።
አሁን ባለው ሁኔታ በተለይ የዓለም አቀፉ ማህበረሰብ ትኩረቱ ወደ ዩክሬን ጦርነት መሆኑን ተከትሎ የዚህ የዶነር ኮሚኒቲው ከዚህ ቀደም ያደረገው ድጋፍ እያደረገ አለመሆኑ ይህን የራሱ አሉታዊ ተጽዕኖዎች እንዳሉት፣ ነገር ግን ይሄም ቢሆን ለማሻሻል እየሰሩ እንዳሉ ነው የተነገረን። በዛሬው ቀን በነበረውን መድረክ
በስደተኞቹ የሚቀርበው ሌላው ጥያቄ ከጉዞ ሰነዶችና ከምዝገባ ጋር የተያያዘ እንደሆነ እንጉዳይ መስቀሌ አብራርቷል።
በተለይ የትራቭል ዶክመንት ማግኘት አልቻልኩም ወይ፣ ይሄ ተቃጥሏል፣ ሪኒው ማድረግ አልቻልኩም የሚሉ ጥያቄዎች ሰነድ ማግኘት ማይችሉ ከሆነ በተለይ የዘላቂ መፍትሄዎችን ለማግኘት በተለይ የሰርድ ካንትሪ ሪሎኬሽኖች ውስብስብ ያደርገዋል። ከዚህ ጋር በተገናኘ በተደጋጋሚ ጥያቄዎች መተውልናል። እኛም ይህንን ጥያቄ ወስደን ከሚመለከተው የመንግስት አካል እንጌጅ ስናደርግም የቆየ ነው።
የስደተኞችና ከስደት ተመላሾች አገልግሎት የኮሚኒኬሽንና ዓለም አቀፍ ግንኙነት ዳይሬክተር አቶ በአካል ንጉሴ በዚህ ጉዳይ ዙሪያ የሚከተለውን ሀሳብ ሰጥተዋል።
ሀገሪቱ ውስጥ ለነበረ የጸጥታ ሁኔታ እነዚህ አገልግሎቶች ለተወሰነ ጊዜ የአስቸኳይ ጊዜ አዋጅም ስለነበር ተቋርጦ ቆይተዋል። ሆኖም ግን የአስቸኳይ ጊዜ አዋጁ እንደተነሳ አገልግሎት መሰጠት ተጀምሯል። ነገር ግን ባክሎግ ነበር፣ በጣም ከፍተኛ ቁጥር ያለው የተጠራቀመ ኬስ ስለነበር እሱን ክሊር ማድረጉ ጊዜ ውስጥ ነበር።
ስደተኞቹ የሚያነሱት ተያያዥ ጉዳይ ለአዳዲስ ገቢዎች ምዝገባ አለመኖሩ ነው።
የክትትል ሪፖርቱ ላይ አንዱ ክፍተት አለ ብለን ያልነው ጉዳይ ይሄ ዘ ራይት ቱ ሲክ አሳይለም ነው። ምክንያቱም ባለን መረጃ ብዙ ቦታ ላይ የሪሴፕሽን ሴንተሮቹ ተዘግተዋል። ሶ ይሄን መዘጋቱን ተከትሎ ሰዎች ጥያቄያቸውን የሚያቀርቡበት የስደተኝነት እውቅና ይሰጠኝ ወይም ስታተስ ዲተርሚኔሽን ይሰራልኝ ብለው የሚሉበት ፖሲቢሊቲ አንላይክሊ ነው።
መንግስትና የሚመለከታቸው ዓለም አቀፍ ተቋማት ለስደተኞች መብት መከበር ሊሰሩ እንደሚገባም ጥሪ አቅርበዋል።
ሰብአዊ መብቶቻቸው ልክ እንደ ማንኛውም ዜጋና ስደተኛ ብለን አንከፋፍልም። የሰብአዊ መብቶቻቸው እንዲከበር መከበሩ እንዲረጋገጥ ጥሪ እናቀርባለን።
በስደተኞች አገልግሎት ዙሪያ ከሚመለከታቸው አካላት ጋር የሚደረገው ውይይትና ምክክር ወደፊትም እንደሚቀጥል ተጠባባቂ ዳይሬክተሯ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ክቡራትና ክቡራን አድማጮቻችን የምትከታተሉት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ሰኔ 18 ምሽት ፕሮግራማችንን ነው። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። በተባበሩት መንግስታት ሪፖርት መሰረት ኢትዮጵያ ከ800,000 በላይ ስደተኞችን በግዛቷ በማስጠለል በብዛት የስደተኞች መኖሪያ ከሆኑ የአፍሪካ ሀገሮች ሶስተኛ ደረጃ ላይ ትገኛለች። ሀገሪቱ በቅርብ ጊዜያት በርስ በርስ ጦርነት ምክንያት ብዙ ጉዳት አስተናግዳለች። የጦርነቱ ጉዳት በዜጎቿ ላይ ብቻ ሳይሆን የተሻለ ህይወት ፈልገው በግዛቷ ለተጠለሉት ስደተኞችም መትረፉን የተለያዩ ሪፖርቶች ያሳያሉ። የመጠለያ ጣቢያዎች ውድመት፣ የጭካኔ ተግባራትና ሞት በስደተኞች ላይ ደርሰዋል ከተባሉት በደሎች መካከል ናቸው። በሳምንቱ መጀመሪያ የታሰበውን የዓለም የስደተኞች ቀን ምክንያት በማድረግ ኢትዮጵያ የስደተኞችን ደህንነት ለማስጠበቅ ምን እየሰራች ነው ስንል ጠይቀናል። ለዚህና ለሌሎች ተያያዥ ጉዳዮች መልስ የሚሰጡን የስደተኞችና የስደት ተመላሾች አገልግሎት የኮሚኒኬሽንና የውጭ ግንኙነት ዲሬክተር አቶ በአካል ንጉሴ ናቸው። ያነጋገራቸው ሀብታሙ ስዩም ነው።
ኢትዮጵያ የእርስ በርስ ጦርነት በተለይ በሰሜን ኢትዮጵያ በሚገኙ የስደተኛ ጣቢያዎች ውስጥ ይኖሩ በነበሩ ስደተኞች ላይ ጉዳቱ የከፋ እንደነበረ የተለያዩ ሪፖርቶች ጠቁመዋል። ውጣ ውረዶች ውስጥ ያለፉ ስደተኞችን ደህንነት ለማሻሻል ጥረት ሲደረግ እንደቆየ የሚናገሩት የኢትዮጵያ ስደተኞችና ስደት ተመላሾች አገልግሎት የኮሚኒኬሽንና የውጭ ግንኙነት ዳይሬክተር አቶ በአካል ንጉሴ ናቸው። የቅርብ ጊዜው ጥረት አንጻራዊ ደህንነት ወዳለባቸው ስፍራዎች ኤርትራውያን ስደተኞችን ማዘዋወር እንደሚያካትት ይናገራሉ።
በነበረው ጥቃት ምናልባትና ህጻጽ የነበሩት ስደተኞችን ተበትነው ስለነበር የነበሩትን በአካባቢ ወደ ማይኒና ዲሃሩሽ የማዘዋወር ስራ ተጀመረ። ደህንነት አይሰማንም የሚል ስጋት ስለነበራቸው እንደ አማራጭ በሰሜን ጎንደር ጋባት አካባቢ አለምዋጭ የሚባል የስደተኛ ማዕከል እንዲቋቋም የመሬት ዝግጅትና አስፈላጊ ሁኔታዎች ተደርገው እዛ ማዕከል ወደ ማቋቋም ሄድም። የዓለም ዋጭ ስደተኛ መጠለያ ጣቢያ ከተቋቋመ በኋላ በአሁኑ ሰዓት ከ15,000 በላይ ስደተኞች ወደዛ ወጥተዋል። እንግዲህ ባለን መረጃ የሚቀሩት ምናልባትም ወደ 5,000 አካባቢ የሚሆኑ ናቸው። እነሱም በሂደት ወጥተው እዚህኛው እግሴት ያደርጋሉ ብለን እንጠብቃለን።
ስደተኞቹ አዲሱ የስደተኞች መንደር ከመድረሳቸው በፊት የከፉ ችግሮችን ማለፋቸውን አቶ በአካል ይናገራሉ።
የወጡበት ሁኔታ በጣም አስቸጋሪ ነበር። በሩ ስደተኞች እንዳይወጡ ታግተዋል። እንደ የስደተኛ መጠለያ ጣቢያውንም ሆነ ስደተኞቹን እንደ ሂመን ሺልድ እንደ ሰብአዊ ጋሻ በመጠቀም ሂደት እዛ ውስጥ ከባድ መሳሪያዎች በማጥመድ እና ከዛ አካባቢ ሆኖ በመተኮስም ብዙ ችግሮች ተከስተው ነበር። ኤኒዌይስ እነዛን ሁሉ አልፈው ግራ ከሚመስል ሁኔታ ወጥተው አብዛኞቹ ስደተኞች በአሁኑ ሰዓት ዳባት አለማዋጭ ቤትል አድርገ
የትግራይን ክልል እያስተዳደረ የሚገኘው ህወሓት በተደጋጋሚ በኤርትራውያን ስደተኞች ላይ በደረሱ ጥቃቶችም ሆነ ስደተኞቹን በክልላነት የመጠቀም ክስ ላይ ማስተባበያ መስጠቱ አይዘነጋም። በዳባት የተገነባው አዲሱ የስደተኞች ጣቢያ ለኤርትራውያን ስደተኞች አንጻራዊ እፎይታን ማስገኘቱ ቢነገርም በሚፈለገው መጠን ያልተጠናከረው የመሠረታዊ ድጋፍ ስርጭት ለስደተኞች ሌላ ፈተና መደቀኑን የሚያነሱ አሉ። ለማሳያነት የሚነሳው የበሰለ ምግብ እድል አቆሞ ስደተኞች በራሳቸው የሚያዘጋጁት ጥሬ እህል ሰጠት መጀመሩ ነው። ይህ አሰራር ማብሰያ እንጨት ፍለጋ በሚሰማሩ ስደተኞችና የአካባቢው ነዋሪዎች መካከል የተፈጥሮ ሀብትን አጠቃቀም በተመለከተ ቅራኔ እንዳይፈጥር የሚሰጉ አልጠፉም። የስደተኞችና ስደት ተመላሾች አገልግሎት የኮሚኒኬሽንና የውጭ ግንኙነት ዳይሬክተር አቶ በአካል ንጉሴ ግን
በመሰረቱ ኢትዮጵያ የምትሰጠው ለስደተኞች ማረፊያ የሚሆን መጠለያ ጣቢያ ወይም ማዕከል ታዘጋጃለች፣ ለስደተኞች ከለላ ትሰጣለች። ከዛ ውጭ የምግብ አቅርቦትም ሆነ ተያያዥ መሰረታዊ አገልግሎቶችና አቅርቦቶች የሚጠበቁት ከዓለም አቀፉ ማህበረሰብ ነው። ለስደተኞች የበሰለ ምግብ የሚቀርበው ያው እንደመጡ ወደ መጠለያ ማዕከል ወይም ጣቢያ እስከሚገቡ እንደ መሸጋገሪያ ነው እንጂ በስደተኛ ማዕከላትና መጠለያ ጣቢያዎች በቋሚነት የበሰለ ምግብ አይቀርብም። የምግብ አቅርቦት በዋናነት የሚካሄደው በተባበሩት መንግስታት ወይም በዓለም የምግብ ፕሮግራም WFP በኩል ነው። እሱ በማንኛውም ማዕከልና መጠለያ ጣቢያ እንደሚደረገው በአለማችን ይደረጋል። ከዛ ውጭ ለማብሰያ የሚሆን የሀይል አቅርቦትን በተመለከተ አዲስ የመጠለያ ጣቢያ እንደመሆኑ ክፍተቶች ሊኖሩ እንደሚችሉ እንረዳለን። ሆኖም ግን ይህን የሚያቀርቡ አጋር አካላት አሉ። እኔም በሄድኩበት ወቅት እንደታዘብኩት ለማገዶ የሚሆን እንጨት ተገዝቶ እሱ አጋር አካላት እየተዘጋጁ ስደተኞች እንደሚቀርብ አይቻለሁ። ምናልባት አቅርቦቱ ስምምነት ይኖርበታል። ይህ እንግዲህ በጊዜ ሂደት እየተስተካከለ የሚሄድ ነው ብለን እናምናለን።
ከጦርነቱ መቀስቀስ በኋላ በስደተኞች አገልግሎቶች ላይ የአሰራር ለውጦች መኖራቸውን የሚናገሩ የአዲስ ስደተኞች ምዝገባና ወደ ሶስተኛ ሀገራት እንዲሻገሩ የተፈቀደላቸው ስደተኞች የመውጫ ቪዛ የመስጠት አገልግሎት ቆሟል በሚሉ ቅሬታ የሚያቀርቡ አሉ። አቶ በአካል ንጉሴ ግን በጥቂት የስደተኛ ማህበረሰብ ማሳያዎች ብቻ የኢትዮጵያን የስደተኞች አገልግሎት ስርዓት መመዘን ተገቢ ያለመሆኑን ጠቁመው እውነታ ነው ያሉትን እንዲያጋርተውናል።
አጠቃላይ ኢትዮጵያ ከ860 ሺህ በላይ ስደተኞችን ታስተናግዳለች። የኤርትራ ስደተኞች ወደ 150 ሺህ የሚሆን ቁጥር ይዛሉ። በፐርሰንት ስንመለከተው ከ10% አካባቢ እንደሚሆን ይሰማኛል። እና በዚህ ሁኔታ አብዛኛዎቹ ዘገባዎች እንዲህ አይነት ነገሮች አጀንዳ ሆነው ሲቀርቡ የኢትዮጵያን የስደተኛ ኦፕሬሽን በአንድ መነጽር ብቻ አንድና የሚያደርጉ ስለሚሆኑ ስለ ኢትዮጵያ የስደተኛ ኦፕሬሽን ሲታሰብ ሚዛናዊ በሆነ መልኩ ማየት ያስፈልጋል። ወደ ጠየቀኝ ጥያቄ ስንመለስ ምናልባት የዘገየ ወይም የቆየ መረጃ ይመስለኛል። እንደተባለው በጦርነቱ ብቻ ሳይሆን ኮቪድ በተከሰተበት ጊዜ በዓለም አቀፍ ደረጃ ብዙ ሀገራት ሎክዳውን ውስጥ ነበሩ። በዛ ሁኔታ እንኳን ኢትዮጵያ ለስደተኞች ሙሉ በሙሉ በሯን አልዘጋችም ነበር። ሆኖም ግን ሂደቱ በጣም የተጓተተና አመቺ ያልነበረ በመሆኑ ከሀገራት ወደ ሀገራትም እንቅስቃሴ ይደረግ ስላልነበር ወደ ሶስተኛ ሀገር የሚደረጉ ሽግግሮችም ሆኑ አብዛኞቹ የስደተኛ እንቅስቃሴዎች የተገደቡ ነበሩ። ከዛም ቀጥሎ ሀገሪቱ ውስጥ በነበረ የጸጥታ ሁኔታ እነዚህ አገልግሎቶች ለተወሰነ ጊዜ የአስቸኳይ ጊዜ አዋጅም ስለነበር ተቋርጠው ቆይተዋል። ሆኖም ግን የአስቸኳይ ጊዜ አዋጁ እንደተነሳ አገልግሎት መሰጠት ተጀምሯል። ነገር ግን ባክሎግ ነበር፣ በጣም ከፍተኛ ቁጥር ያለው የተጠራቀመ ኬስ ስለነበር እሱን ክሊር ማድረጉ ጊዜ ይወስድ ነበር። ሪሰንትሊ ከ5000 የማያንሱ የኤርትራ ስደተኞች የውጭ ጉዞ ያላቸው አብዛኞቹ ኬዛቸው ታይቶ ክሊር እንደተደረገ መረጃ አለ።
ኢትዮጵያ ከጥቂት ዓመታት ወዲህ በግዛቷ የሚኖሩ ስደተኞች ተሳታፊ እንዲሆኑ ለማድረግ ያላትን እቅድ ይፋ አድርጋለች። የተያዘው እቅድ ከምን ደርሰዋል ብለን ጠየቅናቸው።
የአሰራር ማዕቀፎች ተዘጋጅተዋል። ያንን አልፎም ተጠቃሚ የማድረግ ስራዎች ተሰርተዋል። ለምሳሌ በዶሎ አዶ የልጆች ኦፕሬሽን ስደተኛና ሆስት ኮሚኒቲውን ከ250 አባወራ በላይ ተጠቃሚ የሚያደርግ የመስኖ ፕሮጀክት ተተግብረዋል። በትምህርትም ስደተኞች ቴክኒክና ሙያ ገብተው እንዲማሩ ተደርጎ ብዙ ስደተኞች እድል ተጠቃሚ እንዲሆኑ ተደርገዋል። በስራ እድልም የተወሰኑ እድሎችን መፍጠር ተችሏል። ኤግዛክት ፊገሩን አሁን ባለ ጊዜ እንደዚህ ያክልናልን ባልችልም እነዚህ ተተግብረዋል። ሆኖም ግን ካለው የዓለም አቀፍ ድጋፍ መቀዛቀዝ ጋር ተያይዞ እንደው ሞሜንተሙን ጠብቆ በሚጠብቀው ሁኔታ እዚህ ደረጃ ላይ ደርሷል ለማለት ያስቸግራል። ይሄ ፕሮጀክቶቹን የዓለም አቀፍን ድጋፍ መነሻ አድርገው ከናወኑ ስለሆኑ በሚመጣው ድጋፍ ልክ ተጠቃሚ የማድረጉ ሂደት አሁንም የሚቀጥል መሆኑን ልገልጽ እወዳለሁ።
አቶ በአካል የዓለም የስደተኞች ቀን በሚከበርበት በዛሬው ዕለት ስደተኞች ቋሚ መፍትሄ እስኪያገኙ ድረስ ለተዘረጉ የመቆያ መፍትሄዎች ዓለም አቀፍ የግል ተቋማትና መንግስታት የተቀዛቀዘው ድጋፍ እንዲንሰራራ እንዲያግዙና ድጋፋቸውን ሊያጠናክሩ እንደሚገባ ማሳሰብ እንደሚሹ ተናግረዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
የስደተኞችና የተፈናቃዮች ዕጣ በአዲሱ ዓለም በመቀጠል የሚቀርበው ውይይት ርዕስ ነው። አብራችሁን ቆዩ። የተደራረቡ ዓለም አቀፍ ቀውሶች ይበልጥ እየከፋ በመጣው የስደተኞችና የተፈናቃዮች ዕጣ ላይ የደቀኑትን ውስብስብ ፈተና ለመመርመር ከሁለት አንጋፋ ባለሙያዎች ጋር የተጀመረ ውይይት ነው። ዶክተር ወርቁ አበራ በካናዳው ዳውሰን ኮሌጅ የምጣኔ ሀብት ትምህርት ፕሮፌሰርና የትምህርት ክፍሉ ሊቀመንበር ሲሆኑ ዶክተር ፈለቀ ታደለ ደግሞ ዋና መቀመጫውን ካናዳ ያደረገው ችልድረን ቢሊቭ የተባለ ለሕፃናት ደህንነት የቆመ ድርጅት ዓለም አቀፍ ፕሮግራም ዳይሬክተር ናቸው። በኦክስፈርድ ዩኒቨርሲቲ የስደተኞችና ከመፈናቀል ጋር የተዛመዱ ጉዳዮች ጥናት ማዕከል የጥናት ባለሙያ የሆኑት ዶክተር ፈለቀ በዓለም አቀፍ የልማት ስራዎች በተለያዩ ዓለም አቀፍ የረድኤት ድርጅቶች ውስጥ ለበርካታ ዓመታት በአመራር ኃላፊነትም ያገለገሉ ናቸው። ያወያያቸው አሉላ ከበደ ነው። ባለፈው ረቡዕ ጀመር የተደረገው ውይይት ሁለተኛ ክፍል እልባት ካደረገበት ቀጥሎ ይቀርባል።
ዶክተር ፈለቀ እርሶ ጋር ቆይና ተቀባይ ሀገሮች ራሳቸው ያሉበትን ሁኔታ የሚመለከት ተከታይ ጥያቄ ላንሳ። ለመሆኑ አብዛኛውን ተፈናቃይ አንዳንዴም ለመሸጋገሪያነት ብቻ አስቧቸው መጥቶ እዚያው የሚቀረውን ጨምሮ አብዛኛውን ተፈናቃይ በሚያስተናግዱት ሀገሮች ያለውስ ሁኔታ ምን ይመስል ይሆን? በስደተኛው ጣ ላይ ያለውስ ተጽዕኖ ከዚህ ተዛምዶ የሚታዩትን ጨምሮ ቢያስረዱን።
እሺ አመሰግናለሁ። እንግዲህ የዚህ ሁኔታ ምንድነው? በአለም ላይ የሰላም ማጣት ሲሆን የሚገርመው ደግሞ እነዚህን ስደተኞችም ሆነ ተፈናቃዮች ይዘው የሚገኙት 85% ገበያቸው አነስተኛና መካከለኛ የሆኑ ሀገሮች ናቸው። ከዛ ውስጥ ደግሞ እንመለከት ቀደም የተነሳው አለ ዋና ዋና ሀገሮች ብለን እንመለከት ለምሳሌ ፓኪስታን ከአፍጋኒስታንና በዛ ዙሪያ በኩል ያሉትን ተቀበላለች። ኮሎምቢያ በመካከለኛ አሜሪካ ውስጥ ያለውን እንደዚሁ ተቀበላለች። ቱርክ ደግሞ ከመካከለኛው ምስራቅ ያሉትን። ከአፍሪካ ደግሞ ዩጋንዳና ከዛ ቀጥሎ ኢትዮጵያ። እንግዲህ እነዚህ ሀገሮች ሰዳጅም ቢሆኑ ተሰዳጅ ደግሞ ብዙ ይቀበላሉ። ይሄ የሚያሳየው ምንድነው? ባላቸው ጫና ላይ ጫና ጨምሮበታል እና ይህንን ውስብስብነቱን የበለጠ እንድናየው ያደርጋል። አንድ ነጥብ መጨመር የምፈልገው ምናልባት ዶክተር ወርቁ ያነሳው ላይ ይሄ የመድሎ ሁኔታን በአውሮፓ በተለይም በፖላንድ ተመልክተናል። ምክንያቱም በዛ ቁር ውስጥና ብረዶ ውስጥ ከሲሪያ ያሉ ሰዎች ለጥገኝነት ሲሄዱ እንደምታውቁት ደግሞ ከግማሽ በላይ ሴቶችና ህጻናት ስለሆኑ ምንም የማያውቁና በብዙ ውጣ ውረድ ውስጥ እና መጎሳቀል ውስጥ የደረሱትን ለሞት በሚያደርስ የአየር ጸባይ ውስጥ ድንበር ተዘግቶባቸው ከስደተኞች ድንጋጌ ውጪ እንዳይገቡ ድንበር ከለላ ሁሉ ሲደረግባቸው የነበረው አሁን በቅርቡ ደግሞ የዛ ተቃራኒ ተመልክተን እንደውም ከአፍሪካ በትምህርት እንኳን የሄዱ ሰዎችን በመሀል እንዴት አይነት መድሎ ሲደርስባቸው ተመልክተናል። ያንን እንግዲህ እንዳነሳ ያደረገኝ በቅርቡ የዛሬ አንድ ወር ገደማ ዓለም አቀፍ ጥናት ተካሂዶ ነበር በአንድ ተቋም በ28 ተቀባይ ሀገሮች ምንን ይዘረዝራል? የዩክሬን ጦርነት መኖር በእነዚህ በተቀባዮች ሀገሮች ውስጥ ሀሳባቸውን እንደገና እንዲቀይሩና መርዳት አለብን የሚለውን ሀሳብ እንዲያነሱ አድርጓቸዋል በ75%። ነገር ግን ለምን ጉዳይ ነው ሲባል ልክ እንደ ዩክሬኑ ጦርነትና በጉስቁልና ምክንያት የሚማቀቁ ከሆነ ጥሩ ነው። ነገር ግን የሚመጡት በኢኮኖሚ ጥገኝነት ወይንም ደግሞ በጾታ፣ በሃይማኖት፣ በሌሎች ማህበራዊ ጉዳዮች ተጽዕኖ ነው የሚሉ ከሆነ ግን ተመሳሳይ ሁኔታዎችን የአገሩ ዜጎች ሁሉ የማይሰጡበት ሁኔታ እንዳለ እንመለከታለን። እንግዲህ ይሄ ምንድነው የሚያሳየው? ከሌላ አገር፣ ከሌላ ጂኦግራፊ፣ ከሌላ ዘር ወይም መነሾ እና እንደዚሁም ደግሞ አመለካከት፣ ሃይማኖት የሚመጡት እኩል በሰብአዊነትና በሰውነታቸው የሚስተናገዱበት ተግባራዊ የሆኑ ተቋማትና የህዝብን ፍላጎት በተቀባዩ አገሮች ብዙ እንደሌሉ የሚያሳይ የቅርብ ጥናቶችም አሉ ማለት ነው። እና ውስብስብ ከመሆኑም በላይ ተጽዕኖና መድሎ ያሉበትን ሁኔታ እንድናይ አድርጎናል።
መልካም። እንዳሉት እጅግ ውስብስብ፣ ብዙም የሚያነጋግሩ ፈታፈታ አድርገን እንድናያቸው የሚጋብዙ ጭብጦችን አንስታችኋል። ዶክተር ፈለቀ መጨረሻ በተናገሩ ቃል የሚታሰር ይመስለኛል። ከነበረበትም አስቸጋሪ ሁኔታ እጅግ ወደ ከፋ ሁኔታ ተሸጋግሯል። ይሁንና ሰዎች ተገደው ከቀያቸው መፈናቀላቸውን፣ መፍለሳቸውን፣ መሰደዳቸውን አላቆሙም። አሁን የሚባለው ቁጥር በ2021 ዓለም አቀፉ የስደት ጉዳዮች ተከታታይ ድርጅት ባወጣው መረጃ 89.3 ሚሊዮን ሰው ተፈናቅሎ የነበረውን የዩክሬኑ ከዛ የበለጠ እንዲሆን አድርጎታል። ነገር ግን ዩክሬን ብቻ አይደለም። በርካታ ሀገሮች ውስጥ ግጭት አለ። ሶማሊያ፣ ሶሪያ፣ የመን፣ ኢትዮጵያ፣ ቬኔዙዌላ በተመሳሳይ ግጭቶች ውስጥ ናቸው ያሉት። ግጭቶቹ የበለጠ የሀገር ውስጥ ተፈናቃዮችን አምጥተዋል። እስኪ በቀጥታ የዓለምን ምጣኔ ሀብት ከሚመለከቱት ጉዳዮች ጋር እናያይዘው። ፕሮፌሰር ወርቁ፣ እነኚህ ሁሉ ጉዳዮች ባሉበት አሁን እየተከሰተ ባለው ዓለም አቀፍ የምጣኔ ሀብት ይዞታ በምን መልኩ ነው ከዚህ ቀደም ከፍተኛ የበጀት እጥረት አለበት የሚባልበት ስደተኞችና ተፈናቃዮች የሚረዱበት ሁኔታ እጅግ በተወሳሰበበት ዛሬ አሁን ሊረዳ የሚችለው? ስደተኞችን መቀበል፣ ማቋቋም፣ መልሶ የተሻለ ሕይወት እንዲኖራቸው ማድረግ የሚቻለው ግዙፍ የኢኮኖሚያዊ ሁኔታ ባላቸው ሀገሮች ጭምር እንዴት ነው? ህይወት ማዳን የሚሊዮኖችን እጣ የሚወሰንበት ሁኔታ ምን ይመስል ይሆን?
ጥሩ ጥያቄ ነው። ቀላልም መልስ ያለው ጥያቄ አይደለም። ቀደም ብሎ ዶክተር ፈለቀ እንደተናገረው ስደተኞች የሚኖሩባቸውን ሀገሮች ስንመለከት 85% የሚሆነው በሶስተኛው ዓለም አካባቢ የሚኖሩ ሰዎች ናቸው። እና ነገር ግን ብዙ ጊዜ ስለ ስደተኛ ችግር በሚወራበት ጊዜ አብዛኛው ስደተኛ ወደ ምዕራባውያን ሀገር እንደሚሄድ የሜዲትራኒያን ባህር አቋርጦ ወደ ዩሮፕ እንደሚሄድ ወይም የሜክሲኮን ድንበር አልፎ ወደ አሜሪካ እንደሚመጣ አድርጎ ነው የሚታየው። ነገር ግን በርከት ያሉት ስደተኞች የሚኖሩት በሶስተኛው ዓለም በታዳጊ ሀገሮች ውስጥ ነው እና ከመካከለኛው ምስራቅ የሚሰደዱ ስደተኞች ብዙዎቹ ተርኪ፣ ሌባኖን እና ጆርዳን ውስጥ ነው ያሉት። አፍሪካም ውስጥ ያሉት ስደተኞች በርከት ያሉት ወንድሜ እንደገለጸው በዩጋንዳ፣ በኬንያ፣ በኢትዮጵያ ነው እና እነዚህ ደቡብ አሜሪካ ውስጥ ያሉት ስደተኞች በተለይ ከቬኔዙዌላ የሚወጡት አብዛኞቹ ኮሎምቢያ ውስጥ ነው ያሉት እና እነዚህ ሀገሮች ስደተኛን የመርዳት አቅማቸው በጣም በጣም መጠነኛ ነው። ያላቸው ኢኮኖሚ ስደተኛን ለመርዳት የሚያስችላቸው አይነት ደረጃ አይደለም እና እርዳታው የሚመጣው ምንድነው? ከኔ በለጥ ዶክተር ፈለቀ ሊያቀው ይችላል። ከዓለም መንግስታት የሚመጣው እርዳታ፣ ከምዕራባውያን መንግስታት የሚመጣው እርዳታ ስንመለከት ቅድም ለመግለጽ እንደሞከርኩት በርከት ያለው እርዳታ ለእነዚህ ስደተኞች ሊኬድ ሲገባው በዩክሬን ምክንያት እየቀነሰ እንደመጣ አንዳንድ ምልክቶች አሉ። ለምሳሌ ከሶሪያ የተሰደዱት ስደተኞች ቱርክ ውስጥ የሚኖሩት ሲናገሩ ድሮ ከሚያገኙት እርዳታ አሁን እንደተቀነሰባቸው ይናገራሉ። ይሄ ጦርነቱ የፈጠረው ሁኔታ ነው። ሌላው ችግር ደግሞ ምንድን ነው? በጦርነቱ ምክንያት ትኩረቱ ዩክሬን ላይ ሆነ እና እንዲያውም ሌሎች ስደተኞች ወይም ሌሎች የተፈናቀሉ ህዝቦች መኖራቸው እስኪረሳ ድረስ ማለት ይቻላል። ለምሳሌ የመንን በሚመለከት የዓለም መንግስታት ድርጅት የሚያመለክተው ወደ 24 ሚሊዮን ህዝብ እርዳታ ያስፈልገዋል። 16 ሚሊዮን የሚሆነው ተፈናቅሏል። ቀላል አይደለም። ችግሩ ከፍተኛ ነው እና በዛው መጠን ለስደተኛው የሚያስፈልገውን እርዳታ ለማድረግ እነዚህ ሀገሮች ቅድም እንዳልኩት በቂ ሀብት የላቸውም፣ ኢኮኖሚያቸው አይፈቅድላቸውም። መሆን የሚገባው ምንድነው? የምዕራባውያን ሀገሮች እና የዓለም መንግስታት ድርጅት እርዳታውን ሊጨምር ይገባል። ሆኖም ያለው የኢኮኖሚ ሁናቴ በታዳጊ ሀገሮችም በምዕራባውያንም ሀገሮች እንመለከት የኢኮኖሚ ሁናቴ እየተባባሰ ነው የመጣው። ይሄውም ከጦርነቱ ጋር የተያያዘ ነው እና ያለው ግምት ምንድን ነው? ከአንድ አመት በኋላ በርከት ያሉት የምዕራባውያን ሀገሮች ኢኮኖሚ ወደ ሪሴሽን ውስጥ እንደሚገባ ይገመታል። እና ኢኮኖሚ ሪሴሽን ውስጥ ከገባ በአሜሪካ፣ በካናዳ፣ በጀርመኒ የስራ ፈቱ ቁጥር ከጨመረ እነዚህ መንግስታት ለስደተኛ ሊያደርጉት የሚችሉት አስተዋጽኦ በዛው መጠን ይቀንሳል ማለት ነው። እና ከፖለቲካ አንጻር ስንመለከት ትኩረቱ የራሳችን ህዝብ ላይ መሆን አለበት የሚል የፖለቲካ እንቅስቃሴ ሊኖር ይችላል እና ብዙ ተስፋ የሚሰጥ ሁናቴ አለ ብዬ ለመናገር ያስቸግረኛል።
መልካም። በርከት ያሉ ጉዳዮችን አንስተዋል ዶክተር ፈለቀ። ምናልባት በቀጥታ ከእሱ ሊወስዱ ይችላሉ። በፍልሰትና በስደተኞች ኢኮኖሚ ብቻ አይደለም የተለየ ገጽታ የሚኖረው፣ ማህበራዊ ባህላዊ ሁኔታዎች ላይም ተጽዕኖ ያሳድራል። የማህበረሰብ ሳይንስ ጥናት ሰው ሲገኝ የሚጠየቅ ጥያቄ ነው ማነሳለሁ። የ28ቱ ተቀባይ ሀገሮች ጉዳይ ትልቅ ይመስለኛል። ሊሄዱ በሚፈልጉበት ቦታና ማረፊያቸው በሆነው መካከል ክፍተት ያለ ይመስላል። ዶክተር ወርቁ እንዳሉት ብዙ ተስፋ የሚጣልበት የባለጸጋዎቹ ሀገራት ሳይሆን እዛው ጎረቤታቸው ሊሆን ይችላል የሚቀሩት አብዛኞቹ። ያለውም ገጽታ ያንን ያህል የተለየ ሊሆን ይችላል። ነገር ግን በዚህ ያህል ከፍተኛ ቁጥር ያለው ህዝብ ከአንድ ቦታ ወደ ሌላ ቦታ ተፈናቅሎ በሚሄድበት ጊዜ ምን አይነት የማህበራዊ ተጽዕኖች ያስከትል ይሆን? የዓለም ገጽታ ራሱ በመቀየሩ ምንድን ነው የሚታወቀው? እስከዛሬ በሚታዩት ሁኔታዎች ውስጥ ዋና የሚባለው?
እሺ፣ አመሰግናለሁ። ይሄም እንግዲህ ሰፊ እና ትልቅ ጉዳዮችን መተንተን የሚፈልግ ነው። በመሰረቱ ግን እንደሚታወቀው ስደተኝነት በእኛ እንኳን ግንዛቤውን ወስደን ብናየው እንደውም ሞት አንድ ፍጥኑ ቆርጦ የታወቀው ይሻላል የሚል በኪነ ጥበቡ የሚዘመርለት ነገር ምንድን ነው? ስደተኝነት ያልተዘጋ ነገር ክፍተትን ይዞ በክፍተት የሚያልቅ ነው። ይሄ ምንድን ነው? በመጀመሪያ ደረጃ በአብዛኛው ማለት ነው፣ በተለይ በጦርነት ውስጥ ሲመጣ የምናየው ነገር ምንድን ነው? በመክፈት ቤተሰብ የሚለያይበት ነው። ወላጅ ከልጁ፣ ባል ከሚስቱ፣ እህት ከወንድሙ መክፈት የሚለይበት ሁኔታዎች ናቸው ያሉ። ይሄም ደግሞ የሚገርመው ነገር ቤት እንኳን ስንቀይር ምን አይነት ፕሮግራም ይዘን እንዴትና መቼ እንደምንሄድ አይተን እንቅልፍ ስንት ቀን እንደሚወስደን አዲስ ቤት ስንገባ ይታወቃል። ስለዚህ ስደተኝነት ሳይታሰብ ከመክፈት የነበረን እንዳልነበረ የሚያረግ የደረሰበት ወደም ሊገባው ይችላል እና ስደተኝነት በብዙ ይህንን ይዞ ይመጣል። ስለዚህ ምንን ወዲያውን ያስከትላል? ከመሆን አለመሆንን ማን ነበርኩ የሚለው እውቀት ያለው በሰፈሩ የተከበረ በሃይማኖቱ የመራ በመምህርነቱ የተደነቀ በሙሉ በአንድ ከረጢት ውስጥ ይገባና ስደተኛ ይባላል። ከዛ በኋላ መምህሩ፣ ዶክተሩ ወይንም ደግሞ ነጋዴ የሚለው አይደለም። ይሄ እንግዲህ በዓለም ላይም ሲፈጠር ህግጋቱ ሪፉጂ በሚለው ሲተነትኑት በእኛም ደግሞ ስደተኛ ሲባል በዛ ከረጢቱ ስለሚገባ ምን ያህል ምግብ ቀረበልህ፣ ምን ያህል ባሊ ውሃ ተሰጠ፣ ምን ያህል ፍራሽ ተደረገልህ እንጂ ምን ያህል እውቀት አለ፣ ምን ያህል ክብር አለ የሚለው ነገር አይታይም። በጎ ጎኑ፣ ሰብአዊ ጎኑ ወዲያውን የሚሸረሽር ቅጥፈታዊ ጉዳይ ያመጣል በህብረተሰቡ። ሁለተኛ የሚሄዱበትን አቅም ከሄደን በኋላ ይስማማው አይታወቅም። ከኢትዮጵያ ደግሞ ኑሮ ያልፍልኛል ብሎ ሊቢያ ውስጥ ምን እንደገጠመው እናያለን። በየመን አድርጎ ሄዶ ሳውዲ ውስጥ ምን እንደገጠመው እናያለን። ወይንም ደግሞ እንደዚሁ በተለያየ ሀገራት ይህንን የሚደርስበትን እናያለን። ምንድን ነው የአስቴርን ዘፈን ናስታውስ፣ በጩሎታ አህያ ቢጋሉበት ፈረስ ነው ስደተኛ የተባለበት ምክንያት መብት የለውም የተባለውን ሁሉ እንዲያደርግ ይጠበቃል ነው። እንግዲህ ምንድነው ቅድም ያላቸው የስደተኞች ህግ በሙሉ የሚለው እነዚህ ነገሮች እንዳይደርሱ፣ ጉድለቶች እንዳይኖሩ ማድረግ፣ የተለዩትን ማገናኘት ነው። ወይንም ደግሞ ሁሉንም መብታቸውን ከብሮ ሌላው ማየት ያለብን ሰላም እጦት እኮ ነው ይህንን የሚያደርገው። ይሄ በማንኛውም የህብረተሰብ የሰላም መናጋት ያችን መቋቋም ስላቃተው የሚመጡ ናቸው ወደ ሌላ ቦታ የሚሄደው። ስለዚህ ምንን ያደርጋል? ተቋማትን ያፈርሳል። ያን ብቻ አይደለም፣ በብዙ አመት ልዩነት ውስጥ ወላጅ ልጅ ቤተሰብ ካለመገናኘት የተነሳ ተረሳስተው በዘመናት ልዩነት ሌላ ሂደት ውስጥ የህብረተሰብ እንዳልነበረ የሚሆንበት ሁኔታ አለ። ስለዚህ የማህበራዊ ገጽታው እንደዚሁ በቁጥር ብቻ የሚሰላ ሳይሆን የስነ ልቦና ውድቀት፣ የማህበራዊ ተቋማት እሴት መሸርሸር፣ የወደፊት ተስፋን መቁረጥ፣ የቤተሰብ ሆኖ እንደ ቤተሰብ ለሀገር አስተዋጽኦ እንዳደረግ ማረግን በሙሉ የሚያመጣ ክስተት ነው። ይህንን ክስተት ለመታደግ ሲባል ነው ቅድም እንደተባለው ተቋማትን በዓለም አቀፍ ደረጃ የተቋቋሙት። ዛሬም ቀኑን የምናከብረው አልበገሬነትን በችግር ውስጥ ሁሉ ደግሞ እውቀት ኖሯቸው ጥረት ኖሯቸው ህይወትን ታግለው ወድቀው የሚያሸንፉ ዜጎችን የሚፈጥር እንዲሆን የማድረግ ነው። ይህንን ካላደረግን ሂደቱ ስደት፣ መፈናቀል የሚያመጣው ከአንድ ትውልድ ሌላው ትውልድ ድረስ መፍትሄ ካልተደረገለት የሚሸጋገር ሆኖ እናገኘዋለን። ሌላው ደግሞ ቂም ይፈጥራል። ምክንያቱም አሳዳጅና ተሰዳጅ ስለሚኖር በሄደበት ሀገር በሙሉ ባለበት ቦታ በሙሉ እነዚያ አሳዳጆችን አዲስ የተወለደውን ሁሉ እድሜ ልክ ያንን አስቦ እንዲሄድና በኋላም ላይ በመጣበት ሀገር ፖለቲካም ላይ ኢኮኖሚውም ላይ የራሱን ጥላ እንዲጥል የሚያደርግ ክስተት ነው። ስለዚህ ማህበራዊ እድምታው ከፍተኛና ከትውልድ ትውልድ ድረስ የሚሄድ ነው ማለት ይቻላል። ባጭሩ
ዶክተር ፈለቀ ምናልባት አንዳንድ ያነሷቸው በኋላ በመፍትሄ ከሚታዩ ነገሮችም ጋር ሊያስተሳስሩልን ይችላሉ። አንድ ስደተኛ የሚገጥመውን ምናልባትም ከአንድ ትውልድ ሌላ ትውልድ የሚሻገር ድረስ ፈተናውን እንደ ስዕል በዝርዝር ነው ያሳዩን። የስደት ህይወት የሚያመጣውን ጣጣ ያህል ተቀባዮቹም ረጂ ብቻ ሆነው የሚታዩትን ያህል በታሪክ ጠቅሞ የሚታወቅበትም ጊዜ እንዲህ እጅግ ቁጥሩ የበዛ ምናልባትም የመቀበል ፈቃደኝነትን የተቀባይ ሀገር ሰዎች የእኛን ኑሮ ያናጋል የሚለው ነገር ከመምጣቱ በፊት እንደ ዩናይት ስቴትስ አይነት ሀገሮች የስደተኛ ሀገር እስከ መባል ነው የሚቆጠሩት። ዶክተር ወርቁ ወደ እርሶም ማመጣው ጥያቄ ነው። በታሪክ የሚታወቀው ሰዎች ከተለያየ ዓለም መጥተው ይሄን የመሰለ ትልቅ ሀገር መመስረት መቻላቸው ነው። እናንተ ያላችሁባት ካናዳ ብዙ ጥሩ ተቀባይ እንደሆነች ተደርጋ ትታሰባለች። በእርግጥ ማን ያን እድል ያገኛል? ለዛ እንዴት ይደርሳል? በኋላ የሚቀረው ብዙ ጉስቅልና የሚደርስበት ከወጣበት ሀገር በባሰ ሁኔታ ውስጥ እድሜውም የሚያሳልፈው ብዙ እንደሆነ ይታወቃል። ግን እንደው በታሪክ ይውሰዱን እስኪ። እርሶ በግሎም ከአርባ ዓመታት በፊት ነው ከኢትዮጵያ የወጡት። እርሶ ሲወጡ የነበረውን ሁኔታ ሊያዛምዱልን ይችላሉ? ታሪካዊ ሁኔታዎችስ ከሀገሩ ይዞት የመጣው ባህል እውቀትም በርግጥ ከስደተኛ አልተጠቀሙም ወይ? ታላላቆቹ ሀገሮች ሳይቀሩ የርሰኖ ድሎ ዶክተር ወርቁ።
እሺ ጥሩ። ስለስደተኛ ጉዳይ የምንሳበት ጊዜ ስደተኞች ለሀገር ችግር ለኢኮኖሚ ሸክም ይሆናሉ የሚል የተሳሳተ አመለካከት አለ። ይሄ ሙሉ ሙሉ የተሳሳተ እምነት ነው። ሀቁ ስንመለከት የምንገነዘበው ምንድን ነው? እርግጥ ለመጀመሪያው ጥቂት ዓመታት ስደተኞች በመሆናቸው ወጪያቸው በመንግስት ሊደጎም ይገባዋል። ነገር ግን ከተወሰነ ጊዜ በኋላ የቋንቋ ችሎታቸው ከተሻሻለ በኋላ ያሉበት የሙያ ሁኔታ ከተሻሻለ በኋላ አብዛኛው ስደተኛ ራሱን በራሱ የሚያስተዳድር ነው እና የስደተኛውን ቁጥር መጨመር ስንመለከት ከኢኮኖሚ ቲዮሪያን ስንመለከተው በግብርም ስንመለከተው የስደተኞች መኖር የአንድን አገር ኢኮኖሚ ያሳድገዋል። ለምን ብለን ብንጠይቅ ምንድነው ሁለት ምክንያቶች አሉ። በአንድ በኩል ስደተኞች ሸማቾች ናቸው፣ ማለትም ወጪ ያወጣሉ። እቃም መግዛት ይኖርባቸዋል፣ ለትምህርት ቤት ወጪ ያወጣሉ፣ ምግብ መግዛት ይኖርባቸዋል። ስለዚህ ምንድነው ይሄ ሸመሳ ለኢኮኖሚ እድገት አስተዋጽኦ ያደርጋል። በሌላ በኩል ደግሞ መገንዘብ የሚገባ ምንድነው ስደተኞች ሰራተኞች ናቸው፣ አምራቾች ናቸው። ስለዚህ የስደተኛ ቁጥር እየጨመረ በሚሄድበት ጊዜ በዛው መጠን ኢኮኖሚ እያደገ ይሄዳል እና የስደተኞች ወደ አንድ ሀገር መሄድ ያንን ሀገር ኢኮኖሚውን ያሳድገዋል እንጂ የሚጎዳው ነገር የለም እና በርከት ያሉ ጥናቶች የሚያሳዩት ይሄንን ነው። በተለይም በአሁኑ ጊዜ የምዕራባውያን ሀገሮችን ስንመለከት ያላቸው ኢኮኖሚ ችግር ምንድን ነው ቢባል በተለይም የአውሮፓን ሀገሮች ስንመለከት የህዝብ ቁጥር እየቀነሰ ነው ያለው። የህዝብ ቁጥር እየቀነሰ ስለሚሄድ በርከት ያለ የኢኮኖሚ ችግር ያጋጠማቸው ነው እና ህዝቡ ቁጥር እየጨመረ በሚሄድበት ጊዜ ከዚህ ጋር ተያይዞ አብዛኛው ሰው እድሜው እየገፋ ሽማግሌ እየሆነ እየሄደ ነው። ስለዚህ ይሄንን የሚተካ ትውልድ ያስፈልጋቸዋል እና ይሄንን የሚተካው የስራ ኃይል ስደተኛ ወይም ኢሚግራንት ይሆናል። ይሄንን የተገነዘቡ መንግስታት አሉ። ለምሳሌ የጀርመን መንግስት ልመለከት በአመት 400,000 ሰራተኛ እንደሚያስፈልጋቸው ተገንዝበዋል። ስለዚህ ከአውሮፓውያን ሀገሮች በይበልጥ ስደተኛ የሚቀበሉት ጀርመኖች ናቸው። እነዚህ ላይ እንግዲህ የምንመለከተው ምንድነው እንዴት ስደተኛ አገር እንደሚጠቅምና በሌላው በኩል ደግሞ ስደተኛም ሊጠቀም እንደሚችል ያሳየናል። ሌላው እንግዲህ ከዚህ የህዝቡ የምዕራባውያን ማረጅና የህዝቡ ቁጥር መቀነስ ያስከተለው አንዱ ችግር ምንድነው ለጡረታ የሚወጣው አስተዋጽኦ እየቀነሰ መጥቷል። ስለዚህ ጡረተኛው የበዛ በሚሄድበት ጊዜ ያንን የሚተካ ሰራተኛ ከሌለ ራሱ የጡረታው ገንዘብ ሊቀንስ ይችላል። ይሄ ሌላው ችግር ነው። ስለዚህ ስደተኛ እነዛ ጥሩ አስተዋጽኦ ያደርጋል ማለት እና ይገርማ አላሉላ አንድ አጋጣሚ ሆኖ ጁን 3 ላይ የኒውዮርክ ታይምስ ጋዜጣ ስለ ስደተኞች አንድ ጥሩ የጻፈ ጽሑፍ ነበረ እና ዩቲካ የምትባል ከተማ ውስጥ ለመሞት የደረሰች ከተማ ነች። አብዛኛው ሰው ረስት ደስ የሚባለው ነው ከተማ አማርኛው ያቆም።
በዩናይት ስቴትስ በጣም ይታወቁባቸው የነበሩ የኢንዱስትሪ ስራዎች መዳከም ሲመጣ ፋብሪካዎች እየተጣሉ ዝገት እየተፈጠረ በአካባቢው ሰዎች ላይ ጉዳት እያስከተለ ሲሄድ ይህ ስም የተሰጣቸው የዩናይት ስቴትስ ግዛቶች ናቸው።
አዎ። እና እንግዲህ ፋብሪካዎቹ ለቀው ሲሄዱ ከተማው ያለምንም ስራ ቀረ፣ ህዝቡ ቁጥር እየቀነሰ ሄደ። ስለዚህ ምን ይሆናል? አንዳንድ ስደተኞች እዛ ከተማ ውስጥ መስፈር የሚጀምሩበት ጊዜ ኢኮኖሚው እያደገ መጣ። መጀመሪያ የሰፈሩት እነማን ናቸው? ከቦዝኒያ የመጡ ስደተኞች፣ ቀጥሎ ከሚያምር የመጡ፣ ከዛም ቀጥሎ ደግሞ ከኮንጎና ከሶማሊያ ስደተኞች ይሰፍራሉ። ይህችን ከተማ በደንብ አድርገው አሳደገዋት እና ያደረጉት አስተዋጽኦ ከፍተኛ ነው ብሎ ዩኒክ ታይምስ ጻፈው። ለምሳሌ ያህል ለመጥቀስ ያህል እና ስለዚህ ምንድን ነው ስደተኛ የኢኮኖሚ ሸክም ይሆናል የሚለው አመለካከት በጣም በጣም ስህተት ነው። እንዳልከው ሰሜን አሜሪካ፣ ካናዳ እና አሜሪካ የስደተኞች ሀገር ናቸው። እንዲያውም አንዳንድ የታወቁ ግለሰቦችን ብንመለከት ስደተኞች ናቸው። ጥሩ ምሳሌ ሊሆን የሚችለው ማን ነው? አልበርት አንስታይን። አልበርት አንስታይን ስደተኛ ነበረ። በአሜሪካ ውስጥ በአሁኑ ጊዜ ለኢኮኖሚ ከፍተኛ አስተዋጽኦ አድርገዋል የሚባሉትን ግለሰቦች ስንመለከት በርከት ያሉ ስደተኞች ናቸው።
በዚህ ሳምንት የዋለውን የስደተኞች ቀን መነሻ በማድረግ ከዶክተር ወርቁ አበራና ከዶክተር ፈለገ ታደለ ጋር የስደተኞችና የተፈናቃዮች ዕጣ በአዲሱ ዓለም በሚል የተጀመረው ውይይት አላበቃም። አሉላ ያነሳውን ጥያቄ ጨምሮ የመጨረሻውን ክፍል ይዞ በነገው የራዲዮ መጽሔት ይመለሳል። ሌሎች አዝናኝ ቅንብሮችም ይኖሩታል። እንድታደምጡ ተጋብዛችኋል። አሁኑ ዶክተር ወርቁ አበራንና ዶክተር ፈለገ ታደለን እናመሰግናለን። የዛሬ ቅዳሜ ሰኔ 18 ፕሮግራማችን በዚሁ ያበቃል። አብራችሁን ስላመሻችሁ እናመሰግናለን። ያስተናገድኳችሁ ቆንጂት ታየ ነኝ። ሰላም።